የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ ሐሙስ ምሽት ጥር 8 2011 ዓ.ም ምረት ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ከኢትዮጵያ የተገኙ ዘገባዎችን ወደ እናንተ የምናደርስበት የጋቢና ቪኦኤ ፕሮግራማችን ምሽት ነው።
እኔማ አንድ ያመቀረኝ እናቴ ሁለት አመቀረኝ አይዞሽ አልፈልና አልትል አፉ በተናገረ ያለ ሀገራም ለሰዎቹም በጅቶ ለእኔም በጅቶ እዛ ጮርሰውሃት እንግዲያ ጓደኞችን ቢያይ በአንድ እጁ ሁለት ጀሪካ ያንጠለጠላል። ሀገር ያለቀሰለ ልጅ እንዴት ተሰራው አጎ።
ባለፈው ጥር ወር በአሶሳ ዩኒቨርሲቲ በተፈጠረ ግጭት ህይወቱ ያለፈ ወጣትና ህይወታቸው ያለፉ ወጣቶችን በተመለከተ ለቤተሰቦቻቸው የበጎ ተግባር የሚያከናውኑ ወጣቶችን ዘገባ ከደሴ ይዘናል። ተከታተሉን። በአምቦ ዩኒቨርሲቲ የተደረገ የተቃውሞ ሰልፍን የተመለከተ ዘገባም አለን። ወደ ሱዳንም የሚወስድ ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ከዓለም አቀፍ የተሰበሰቡ ዜናዎችን በድጋሚ ይዤ ተመልሼ መጥቻለሁ። የምዕራብ ኢትዮጵያ ኮማንድ ፖስት ወይም እዝ በምዕራብ ኢትዮጵያ ታጥቀው የአካባቢውን ሰላም ሲያውኩ ነበሩ ያላቸውን 835 የኦነግ አባላትን በቁጥጥር ስር አውያለሁ ማለቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ትላንት ኮማንድ ፖስቱ ያወጣውን መግለጫ ጠቅሰው ዘገባቸውን ያቀረቡት የሀገር ውስጥ መገናኛ ብዙሃን እንዳካተቱት በተስተጓጉሎ የነበሩ የመንግስትና የግል ተቋማትም በአብዛኛው ስራ መጀመራቸውንና የተለያዩ ማህበራዊና የንግድ እንቅስቃሴዎችም ወደ መደበኛ ተግባራቸው መግባታቸውን ገልጿል። አያይዞም ኮማንድ ፖስቱ በዚሁ መግለጫ የህዝቡ ተሳትፎ ከእለት ተዕለት ተጠናክሮ ቀጥሏል ይላል። እዙ ጸረ ሰላም ኃይሎች ያላቸውን በማጋለጥ ለመንግስት አካላትና ለኮማንድ ፖስቱ እየጠቆሙና የተዘረፉ ንብረቶች እንዲመለሱ እገዛ እያደረጉ ይገኛሉ ማለቱንም በዘገባው ተካቷል። የዩናይትድ ስቴትስ የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በከፊል የተዘጉት የመንግስት መስሪያ ቤቶች በያዝነው ሳምንት ካልተከፈቱ በስተቀር ፕሬዚዳንት ዶናልድ ትራምፕ ስለ ሀገሪቱ ሁኔታ የሚያደርጉት አመታዊ ንግግር መዘግየት አለበት ወይም ደግሞ በጽሁፍ ያሰሙት የሚል ሀሳብ አቅርበዋል። ፔሎሲ ይህንን ሀሳብ ያቀረቡት እንደ አውሮፓውያን አቆጣጠር ጥር 29 እንዲደረግ የታቀደው ፕሬዚዳንት ትራምፕ በሀገሪቱ ምክር ቤት ቀርበው የሚያደርጉት አመታዊ ንግግር የጸጥታ ጥበቃ ዝግጅት ስለሚያስፈልገው እንደሆነ አስገንዝበዋል። ፔሎሲ ለትራምፕ በላኩት ደብዳቤ ፕሬዚዳንቱንና ቤተሰቦቻቸውን የሚጠብቁት የሀገሪቱ ምስጢራዊ አገልግሎት ሰራተኞች እንዲሁም የሀገር ውስጥ ደህንነት ጥበቃ ሚኒስቴር ከፊል የመንግስት መስሪያ ቤቶች ከተዘጉበት ጊዜ አንስቶ ክፍያ አላገኙም ሲሉ አሳስበዋል። ፕሬዚዳንቱን የሚጠብቁት የጸጥታ ሰራተኞች እንደ አውሮፓውያን አቆጣጠር ከታህሳስ 22 ቀን አንስቶ ካለ ክፍያ እየሰሩ እንደሚገኙ ታውቋል። የሀገር ውስጥ ደህንነት ጥበቃ ሚኒስቴር ክሪስታንጀን ኒልሰን ግን አገልግሎቶቹ የአመታዊ ንግግሩን ሂደት ለመጠየቅና ለመደገፍ ሙሉ ለሙሉ ዝግጁ ናቸው ብለዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ትላንት ለፓርላማ ባቀረቡት ንግግር የድምጽ ትምምን ፈተናን አልፈዋል። የድምጽ ትምምን የቀረበባቸው ብሪታንያ ከአውሮፓ ህብረት የምትወጣበትን እቅድ ለምክር ቤቱ አቅርበው በከፍተኛ ድምጽ በተሸነፉ ማግስት ነበር። የትምምን ፈተናውን ማለፋቸውን እቅዳቸው በምክር ቤቱ እንዲያልፍ መልሰው ለመጣር ያስችላቸዋል። የሚያቀርቡት ሌላው እቅድ ምን እንደሆነ ግን ግልጽ አይደለም። ሜይ በስልጣናቸው እንዲቀጥሉ 325 በ306 ድምጽ ከተወሰነ በኋላ ስለ ብሪታንያ ከአውሮፓ ህብረት አወጣጥ ጉዳይ ለመነጋገር ትላንት ማታ የፓርቲ መሪዎችን ሰብስበዋል። የጠቅላይ ሚኒስትሯ ረዳቶች በገለጹት መሰረት ሜይ ጊዜ ወስደው የአውሮፓ ህብረት መሪዎች አዲስ ድርድር እንዲያካሂዱ ለማግባባት ጥረት ያደርጋሉ ተብሏል። ማምቢጅ በተባለች የሰሜን ኮሪያ ከተማ በሚገኝ ምክር ቤት ውስጥ አንድ አጥፍቶ ጠፊ ራሱን በማፈንዳቱ 4 አሜሪካውያን ተገድለዋል። አሜሪካውያኑ ሙሉ በሙሉ ከሶሪያ ሲወጡ ምን ሊሆን እንደሚችል ጥያቄ አስነስቷል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ታዲያ ትላንት ለተፈጸመው ጥቃት በፍጥነት ኃላፊነቱን ወስዷል። አጥፍቶ ጠፊው ከሶሪያውያን ተዋጊዎች አንዱ ነው ካለ በኋላ የዩናይትድ ስቴትስ እና የጥምረት ኃይሎች የጥበቃ ክፍልን ኢላማ እንዳደረገ ገልጿል። በከተማይቱ የሚገኙ ሐኪሞች 2 አሜሪካውያን ወታደሮች ወዲያውኑ መገደላቸውን ተናግረዋል። የቆሰሉት ግን በፍጥነት ወደ ጎረቤት ሀገር ኢራቅ ለሕክምና እንደተወሰዱ በዩናይትድ ስቴትስ የሚደገፈው የሶሪያ ዴሞክራሲያዊ ኃይሎች ኃላፊዎች ጠቁመዋል። የአሜሪካ ወታደራዊ ኃይል ባወጣው መግለጫ አንድ ሲቪል ሰራተኛና በመከላከያው ክፍል በኮንትራት የሚሰራ ሰው በፍንዳታው እንደተገደሉ ትላንት ባወጣው መግለጫ ጠቅሷል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የሱዳን መንግስት በሰላማዊ ሰልፈኞች ላይ ያካሄደ ያለውን ከመጠን ያለፈ የኃይል እርምጃ እንዲያቆም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሼለት ጠየቁ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ሰለሞን አባተ ይዞታል።
ሱዳን ውስጥ ከተከሰተው የነዳጅ እጥረትና የዳቦ ዋጋ ድንገት መናር ጋር ተያይዞ የተቀሰቀሰው የህዝብ ቁጣና ሰልፍ ወደ አንድ ወር እየሆነው ነው። ይህ ቁጣ ወደ ፖለቲካ እንቅስቃሴነት አድጎ ተቃዋሚዎቹ አሁን እያነሱ ያሉት ጥያቄ ሀገሪቱን ላለፉት 30 ዓመታት የገዙት ፕሬዚደንት ኦማር ሐሰን አልበሽር ስልጣን እንዲለቁና እጅግ ነቅዟል የሚሉት መንግስታቸው እንዲቀየር ነው። በሌላ በኩል ግን መንግስቱ እየሰጠ ያለው ምላሽ ሁኔታዎቹን ከማባባስ አልፎ የፈየደው ቁም ነገር የለም ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ራቪና ሻምዳሳኒ የድርጅቱን ቅሬታ አመልክተዋል። የጸጥታ ኃይሎቹ በሰላማዊ ሰልፈኞቹ ላይ አስለቃሽ ጋዝና ጥይትም በቀጥታ እየተኮሱ መሆናቸውን ብዛት ያላቸው እማኞች መናገራቸው ተዘግቧል።
ጥይት ሰልፈኞች ላይ መተኮስን ጨምሮ ማንኛውም ከመጠን ያለፈ ኃይልን የመጠቀም አቤቱታ ምርመራ እንደሚካሄድበት ለማረጋገጥ መንግስቱን እየጠየቅን ነን። ተቃዋሚዎችን ለማፈን ከመሞከር ይልቅ ወደ ንግግር እንዲገባም እናሳስባለን።
በተቃውሞዎቹ ወቅት 24 ሰው መገደሉን የሱዳን መንግስት አረጋግጧል። የመንግስታቱ ድርጅት ግን ቁጥሩ በእጥፍ ያሻቀበ ስለመሆኑ ከሚታመኑ ምንጮች የያዝኩት መረጃ አለኝ እያለ ነው። እስካለፈው ታህሳስ 28 በነበሩት ቀናት ውስጥ ጋዜጠኞችን፣ የተቃውሞ መሪዎችንና የሲቪል ማኅበረሰብ አባላትን ጨምሮ ቢያንስ 816 ሰው መታሰሩን የሱዳን ባለሥልጣናት ተናግረዋል። መንግስቱ እየወሰዳቸው ያሉት እነዚህ እርምጃዎች ህዝቡን ከሰላማዊ ሰልፎቹ እንዳላስቀሩት የጠቆሙት ሻም ደሳኒ ይልቅ ቁጥራቸው በበዛ የሱዳን ከተሞች ተቃውሞው እየተዛመተ መሆኑን አመልክተዋል። እንቅስቃሴዎቹ እየተደራጁና እየተመሩ ያሉት በሐኪሞች፣ በሕግ ባለሙያዎች፣ በጋዜጠኞች ማኅበራት መሆኑንና እስካሁንም ከመንግስቱ በኩል ወደ ውይይት የመግባት አዝማሚያ እንደማይታይ ጠቁመዋል።
In fact, what we have seen is that the president
ይልቅ እያየን ያለነው የጸጥታ ኃይሎች ጸረ መንግስት ሰልፎችን በመበተል ላይ ሲሰማሩ፣ በሌላ በኩል ደግሞ ፕሬዝዳንቱ በደጋፊዎቻቸው ሰልፎች ላይ እየተሳተፉ መሆናቸውን ነው።
የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሼሌ ከሱዳን ባለስልጣናት ጋር እየተገናኙ መሆናቸውንና ዓለም አቀፍ ግዴታዎቻቸውን በሚያስከብር ሁኔታ እንዲንቀሳቀሱ የሚያግዝ የሰብአዊ መብቶች ቡድን ለመላክ መጠየቃቸውን ሻምዳሳኒ አመልክተው መልስ እየጠበቁ መሆናቸውን ገልጸዋል።
ሰለሞንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የአምቦ መሰናዶ ትምህርት ቤት ተማሪዎች ትላንት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሄዱ ጥሪ አቅርበዋል። ለተለያዩ ፓርቲዎች ተወካይ መልእክት ለማስተላለፍ ቢያቅዱም ተወካዮች ባለመገኘታቸው መሪ ቃል ተማሪዎቹ ቅር መሰኘታቸውን ገልጸዋል። በተመሳሳይ ዜናም የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች ሰልፍ ለማካሄድ ሲወጡ ፖሊስ አስለቃሽ ጭስ በመጠቀም ሰልፉ እንዳይካሄድ አድርጓል ሲሉ ተናግረዋል። የዩኒቨርሲቲው አስተዳደር በበኩሉ በግቢውም ሆነ ከግቢው ውጪ እንዲካሄድ የተጠየቀ ሰልፍ የለም ብሏል። የመማር ማስተማር ሂደቱ በሰላም መቀጠሉንም አስታውቋል። አድማጮች፣ ይህንን ዜና ትላንትና ያጠናቀረውን አኮር መልካ ነው አልደረሰልንም ነበር። ለዛሬ በቃል በገባነው መሰረት ተመልሰን ይዘመተናል።
የአምቦ መሰናዶ ተማሪዎች በኦሮሞ ህዝብ ስም የተደራጁ ፓርቲዎች እርቅ አውርደው ተግባብተው እንዲሰሩ የሚጠይቅ ሰላማዊ ሰልፍ ማካሄዳቸውን አስታወቁ። ተማሪዎቹ ዛሬ ጠዋት ከሶስት ሰዓት ጀምሮ እስከ አምስት ሰዓት ባካሄዱት ሰላማዊ ሰልፍ የተለያዩ መፈክሮችንም ማሰማታቸውን ተናግረዋል። ተማሪ ቶለሳ ዲባባ ዛሬ የተካሄደውን ሰልፍ ዓላማ እንዲነግሮኛል።
ካዮን ኬኛ አራራ
የኛ ዓላማ እርቅ እንዲፈጠር ነው። እኛ ኦዲፒንም ሆነ ኦነግን ወይም አፍዴንን ለመደገፍ ወይም ለመቃወም አልወጣንም። ግድያና መፈናቀል ይቁም ለማለት ነው ሰላማዊ ሰልፍ ያደረግነው።
ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከነሱ ጋር መቆየታቸውን የተናገረው ሌላው የ12ኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግሯል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል።
የዛሬው ሰልፍ ትልቁ ዓላማ ማንኛውንም ፓርቲ ለመደገፍ ያደረግነው አይደለም። አዴፓም ይሁን ኦነግ የኛ ነው፣ የኦሮሞ ነው። ተግባብተው አገርን እንዲያቀኑ ለመጠየቅ ነው ሰልፍ ይወጣ ነው።
ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከነሱ ጋር መቆየታቸውን የተናገረው ሌላው የ12ኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግሯል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል።
እነዚህ ተማሪዎች ያላቸውን ሀሳብ አሰምተው እንዲመለሱ በጠዋት ነው የተገኘ ነው። መልእክታቸውን አስተላልፈው በሰላም ተመልሰዋል።
በሌላ በኩል የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች በኦሮሞ ፓርቲዎች መካከል ያለውን አለመግባባት የሚቃወምና እርቅ እንዲያደርጉ የሚጠይቅ ሰልፍ ለማካሄድ ከግቢው ልንወጣ ስንል በፖሊስ አስለቃሽ ጭስ እንድንበተን ተደረገ ሲል አንድ ስሙን መጥቀስ ያልፈለገ ተማሪ ተናግሯል። የፌዴራል ፖሊስ ግቢውን በመውረሩና ሰልፍ እንዳናካሄድ በመከልከሉ ለዛሬ ጠዋት ሶስት ሰዓት አቅደን የነበረው ሰልፍ እንዲቀር ተደርጓል ሲል ገልጿል። የዩኒቨርሲቲው ትምህርት ጉዳይ ምክትል ፕሬዚዳንት ሲስተር ሙሉ ኪታባ በግቢ ውስጥም ሆነ ከግቢ ውጪ በዩኒቨርሲቲው ተማሪዎች እንዲካሄድ የተጠየቀ ሰልፍ የለም ሲሉ ለአሜሪካ ድምጽ ተናግረዋል።
ሰልፍ ልንወጣ ነው ብሎ ጠይቆ የከለከልነው የለም። የግቢው በርም አልተዘጋም። ምናልባት ጉዳት ደርሶበት የቀረ ተማሪ ካለ በምግብ ቤቱ እንዲሁም የግቢው ክሊኒክም ሄጄ ጠይቄ ነበር። ሁሉም ተማሪ ሰላም መሆኑን ማረጋገጥ ችያለሁ።
ተማሪዎቹ በሰላም ትምህርታቸውን መቀጠላቸውንና በግቢው ያለው እንቅስቃሴም ሰላማዊ መሆኑን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ኮርን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የወጣቶች ፕሮግራማችንን ነው። ወደ ተከታዩና ቀደም ሲል በመግቢያችን ወደ አስተዋወቅ ነው ፕሮግራም ነው የምናልፈው። ባለፈው ጥር ወር አንድ የአራተኛ ዓመት የሕግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ሕይወቱ ማለፉ ይታወሳል። ተማሪ አብዱ ሰይድ በደቡብ ወሎ ቃሉ ወረዳ ነዋሪ የነበረ ሲሆን በግጭቱ ሕይወታቸውን ካጡት ሶስት ተማሪዎች አንዱ አደጋው ከደረሰበት ጊዜ ጀምሮ ይማርበት የነበረ ዩኒቨርሲቲ፣ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም የህብረተሰብ ክፍሎች የሟቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። መስፍን አራጌ ከደሴ ተጨማሪ ዘገባ ልኮልናል። መስፍን በትላንትናው ምሽት ፕሮግራም ማቅረብ የጀመረ አዲሱ ዘጋቢያችን ነው። ወደ መስፍን ዘገባ እንውሰዳችሁ።
ሰማይ ቀበር ማቦ የአብዱና ነኛ አቦ ስንቶኛ ሳድጌ
አገሩን ያገለግላል ተምሮ ብለን ደከምን። ደረጃው ታደርሱ ሁሉም ቀራ።
ህይወት ሸክሟን ላከበደችባቸው ወይዘሮ ጥሩዬ ሰይድና ለድሜ ባለጸጋው ተራራ ጋራቸው አቶ ሰይድን ሬስ ሀዘን ከመርግ ቢከብድባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ሎግ ለማረግ ያሰቡት ልጃቸው እንደወጣ ቀርቷልና ዘንድሮ ካሶሳ ዩኒቨርሲቲ ልጃቸውን የመመረቅ ዜና ሲጠባበቁ የነበሩት አዛውንት አባትና እናት ምስራች ሳይሆን መርዶ አረዷቸዋል። አብዱ ሰይድ አቶ ሰይድና ወይዘሮ ጥሩዬ 30 አመታትን በተሻገረ የትዳር ህይወታቸው ካፈሯቸው አራት ልጆች ሶስተኛው ነው። የመጀመሪያ ልጃቸው መከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ አመታት ተቆጥረዋል። ሁለቱ ልጆቻቸውም የለት ጉርስ ፍለጋ ለለት ስራ አድረዋል። ደህነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዶ ነበር። እናት ቅጠል ለቅመው ጥጥ ፈትለው ባጠራቀሟት ሽርፍራፊ ሳንቲም አይዘው ይሉታል በትምህርቱ እንዲበረታ። እሱም የትምህርት ጊዜውን አጠናቆ ለረፍት ሲመጣ የሚቆጠበው ጉልበት የለውም።
አብዱና ነይ ሰማይ ቀበረም ለርፈት ይመጣው አቀርቶ ጨሰው እው ዘማዱ አክስሎ ነው ክሳል ግማሹ ለባለንጨቱ ግማሹ ለነፍሱ ግማሹ ለኔ እሱ ነበር ጧሪ
ወንድሞቹ እናቲቱ ተለሉ እሱ አውኑ ወዲያ ወዲህ ትሄዱ ጣጋብሮም ያበላይ ገለያና አጥሙ ምንም ማረግ የለም ምንም ሁላችንም ሀጅነን ሁላችንም እንሞታለን ምቀር የለ
አመሉ ጥሩ ስራው ጥሩ ከሰው መነቃቀፍ አይወድ እንደው ሁሉንም የወደደው ልጅ ነው። አላህም በሚያቀነው ማዋጋ
በተለይ ደግሞ ቤተሰቦችን በተሻለ ኑሮ እንዲኖሩ ክረምት ሲመጣ ከሰላክስሎ የአረም ስራ የእርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ እንዲሆናቸው ብሎ ብር ሰጥቶ ምሄድ ልጅ
ታላቋን ሶማሊያ እሁን እናድርግ በሚል በመሐመድ ዚያድ ባሬ የታዘዘው የሶማሊያ ሰራዊት በ1970ዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት የአበሻ ጀግኖች አንዱ ነበሩ አቶ ሰይድ። ከዋርዴርስ ከካራማራ ከጎዴስ ከቀብሪ ዳህር ወራሪውን ያርበደበደው ጉልበት ዛሬ የለም። ከስምንት ዓመታት ወዲህ ደግሞ የአይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። የዚህ ቤተሰብ ተስፋ የዚች ሀገር ተረካቢ ለጋ ወጣት ህይወት ግን በአንዲት ድንገተኛ ቅጽበት ከጉዞዋ ተገታች። በቅርቡ በአሶሳ ዩኒቨርሲቲ በተከሰተው ግጭት አብዱን ጨምሮ ሶስት ወጣቶች ለሞት ተዳረጉ።
እኔማ አንድ ያመቀረኝና ሁለት አመቀረኛ ይዘሽ አልፈልና አልትል አፉ በተናገረ ያለ ሀገራም ለሰዎቹም በጅቶ ለእኔም በጅቶ እዛ ጮር ሰውሀት እንቀዲያ ጓደኞችን ቢያይ በአንድ እጁ ሁለት ጀሪካ ያንጠለጠላል። ሀገር ያለቀሰለ ልጅ እንዴት ተሰራሁ አጎ
ማረጓለኛ ለዛ እንኳን እኔ ሲሄድ ቢያገር ይሄዱ ሸዋ ከሌ አላለም። ሁሉም አገር ደቡብም ሰሜንም ምስራቅም አልቀረ። ኧረ ተውጭ የሄዱት ልጆቹ በቴሌቪዥን እያዩ እያለቀሱ ነው። እንኳን ኢትዮጵያ ላይ ያሉት ውጭም የሄዱት አዘኑ ደርሷቸዋል። ራሮቱ እየተሰማኝ ነው።
አንድ ያልሞተበትም አስር ልጅ ስለሞተበት ነው። አጭሩንም ነግራችሁ
በሐዘን ለተሰበረው ልባቸው መጠገኛ፣ በእንባ ለዛለ ሁለንተናቸው ማጽናኛ የደሴና የኮምቦልቻ ከተማ ነዋሪዎች የድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ እያለን ያዛውንቶቹ ተስፋ አይጨልምም የሚሉ ልበ ብርቶች ከልብ የሚዘልቅ ቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ ገላው
በትምህርቱ እጅግ በጣም ጎበዝ የሆነ በየቀኑ ከአስር ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ አይን ነው ማለት ነው። ይሄ ልጅ ሲያጡ ቤተሰቦቹ እጅግ ተስፋ በቆረጠ ስሜት እጅግ ባዘነ ስሜት ውስጥ ነበሩና ይሄ ነገር በዚህ መቀጠል የለበትም። አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል ሃይማኖት ሳይለይ ዘር ሳይለይ ጾታ ሳይለይ እጅግ የረቀቀ ከዚህ ቀደም የነበረ የመረዳዳት ስሜት ስለነበር እሱን መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴው ያቋቋመው። የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይህን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች ወይም ደግሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ህጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ ሃይማኖትም ሳይለይ በመላው ዓለም ያሉ ኢትዮጵያኖች ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117 ሺህ ብር ሰብስበናል። እንደዚሁም ጥምር ኮሚቴ ነውና የኮምቦልሻው ኮሚቴ አለ። በኮምቦልሻው ደግሞ 100 ሺህ ብርና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል።
ኮሚቴው ጅግ በከፋ ደህነት ውስጥ የሚኖሩት ያብዶላጆች በቃሪ ድሚያቸው የኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሀዘናቸውን ባያስቀር መቀነስ እንደሚቻል ያምናል።
እንግዲህ በኋላነን ሲያስብነው ምንድነው የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም፣ ተጠግተው ዘመድ ጋር ያሉት የርሻ መሬትም የላቸውም። የሰው እጅ ጠብቀው የሚኖሩ ሰዎች ናቸውና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ስተርጂና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋልና ለነሱም ይሁን ቤት መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ የቃሉ ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ይክ ፈቃደኛ ነው። በብዙ መልኩ በገንዘብም ጭምርኛ ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን የካርታ ርክክብ።
እንባያ ፈዘዘው አይናቸውን እየጠራረጉ በንስፍስፍ የወላጃን ጀታቸው ጎንበስ ቀና እያሉ ሀዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ወይዘሮ ጥሩዬ ምስጋና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ሕዝብ የመንፈስ ልጆቼ ናቸው ይላሉ።
አይ እኔን አግኝቻለሁ፣ እናንተን አግኝቻለሁ፣ እናንተን አግኝቻለሁ። አቦታው ጎኔ ሀዘን የከፈልላል የመጣችሁ ጊዜ በእናንተ አላህ ያቆያችሁ፣ የሀገር ራስ አላህ ያርጋችሁ።
የሀገር አምላክ የመውለድ አምላክ የዜግነት አምላክ እርሱ ውለታችሁን አላክ ታላህ አግኙት እንጂ።
የገደለው ባልሽ የሞተው ወንድምሽ ይላሉ የአካባቢው ነዋሪዎች ሲተርቱ። ልዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም።
በእኛ ዘመን ኢትዮጵያ እንደዚህ ያለ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የእሱ መሰል ጓደኞቹ በዚህ መሰል ህይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ የሀገርን ኢኮኖሚ በተለየ መልኩ የሚደጉሙ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች የተሻለ ጭንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት በዘር በልዩ ልዩ ነገሮች ተከፋፍሎ የራስን ብቻ ሀሳብ ሰማ ብሎ ሀገር ወዳልተፈለገ ግርግር እንድትገባ ማድረግ ተገቢ አይደለም። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰብአዊነታቸው ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ሕዝብ ከዚህ መማር ያለበት የያዝነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት ወንድም እህቴ ወደምንባባል ወደ ቀደመ ሴታችን ልንመለስ ይገባል።
ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ክብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልቦና ያስፈልጋታል። የአካባቢው ሽማግሌ አቶ ሰይድ ኢማም ይህንኑ ያረጋግጣሉ።
የበደለኝንም እንትን ያለኝንም አውፍ እያልኩ ነው። ሲሞቱ ታይሞቱም ተቀሩ አስታራቂ ሽማግሌ ሞልቷል፣ ያስታርቀናል።
የቦሩ ሜዳ የመጀመሪያ ደረጃ ሆስፒታልም የአብዱ አባት የአይን ብርሃን ችግር በሕክምና የሚፈወስ ከሆነ አቅሙ የፈቀደውን ያህል ለማገዝ ዝግጁ መሆኑን በስራ አስኪያጁ በአቶ ሲሳይ ተበጀ በኩል አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከደሴ።
መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች፣ አሁን ወደ ቀጣው ዘገባችን ነው የምናልፈው። የምስራቅና አፍሪካ ቀንድ ሀገሮች በመንግስታት እንደ አውሮፓውያን አቆጣጠር በ2011 ዓ.ም በሰላማዊ የተቃውሞ ሰልፈኞች ላይ በፖለቲካ መሪዎችና በጋዜጠኞች ላይ በግልጽ ጭቆና አካሂደዋል ሲል ሁማን ራይትስ ዎች የተሰኘው ዓለም አቀፉ የሰብአዊ መብት ድርጅት አስታወቀ። የአካባቢው መንግስታት የህዝቦች ሀሳብን በነጻነት የመግለጽና የመሰብሰብ መብቶች እንዲከበሩ ይበልጥ እንዲሰሩ እንዲሁም የጸጥታ ኃይሎች ወንጀል ፈጽመው ሲገኙ በህግ መጠየቃቸው ማረጋገጥ እንደሚኖርባቸው ሁማን ራይትስ ዎች ዛሬ ናይሮቢ ላይ ይፋ ባደረገው የዓለም ሪፖርቱ አሳስቧል። ሰለሞን ክፍሌ እንዲያሰናድቶታል።
ሁማን ራይትስ ዎች ዛሬ ይፋ ያደረገው 29ኛው ሪፖርቱ 674 ገጾች ያሉት ሲሆን ከ100 በላይ የሚሆኑ ሀገሮችን የሰብአዊ መብቶች አያያዝ መርምሯል። በሱዳን በደቡብ ሱዳንና በሶማሊያ ብሔራዊ የጦር ኃይሎችና ታጣቂ ቡድኖች ሲቪሎች ላይ ጥቃት አድርሰዋል። በእነዚህ ሦስት አገሮች ውስጥ እየተካሄዱ ያሉ ግጭቶች ብዙ ሚሊዮን ሕዝብ አፈናቅለዋል። ተፈናቃዮቹ ደግሞ እዚያው በሀገራቸው ውስጥና በተጎራባች አገሮች ውስጥ ይገኛሉ። ኢትዮጵያ ግን ባሳለፍነው ዓመት 2018 እንደ አውሮፓውያን ዘመን አቆጣጠር የአዎንታዊ ለውጥ ተምሳሌት ሆና አልፋለች ይላል ሪፖርቱ። ዶክተር አብይ አህመድ ባለፈው ዓመት ሚያዝያ በጠቅላይ ሚኒስትርነት ከተሾሙ ወዲህ በርካታ ጠቃሚ ለውጦችን እያደረጉ ናቸው። መንግስታት አመጻና ጭቆናን ሰላማዊ ተቃውሞን ለማፈን በመሰራነት እየተጠቀሙ በመሆናቸው ግን በምስራቅ አፍሪካና አፍሪካ ቀንድ የሰብአዊ መብቶች አያያዝ ከመሻሻል ይልቅ ቁልቁል ሄዷል። ፌሊክስ ሆርን በሂዩማን ራይትስ ዋች የኢትዮጵያና ኤርትራን ጉዳይ የተመለከተውን ሪፖርት አዘጋጅተዋል። ኢትዮጵያን ከሌሎቹ የምስራቅና አፍሪካ ቀንድ ሀገሮች እንድትለይ ያደረጋት ምንድን ነው ስል በናይሮቢ ኬንያ ቢሮአቸው ደውዬ ነበር። ሚስተር ሆርን
In 2018, Prime Minister Abiy announced a commitment to revise repressive laws, lifted the state of emergency, ordered the release of tens of thousands of political prisoners.
በ2018 ዓመተ ምህረት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጨቋኝ ህጎችን ለመሰረዝ ቁርጠኛ መሆናቸውን አስታውቀዋል። የአስቸኳይ ጊዜ አዋጁን አንስተዋል። በአስር ሺዎች የሚቆጠሩ የፖለቲካ እስረኞችን እንዲፈቱ አዘዋል። በተቃዋሚ የፖለቲካ ፓርቲዎች ላይ ተጥሎ የቆየውን እገዳ አንስተዋል። አንዳንድ ሙሰኛ ባለስልጣናትን አባረዋል። ጄል ኦጋደን በመባል የሚታወቀውን የማሰቃያ እስር ቤት ጨምሮ ሌሎች ብዙ ማገሪያዎችን ዘግተዋል። ከ2020 ብሔራዊ ምርጫዎች በፊት ከአንድ ዓመት በኋላ ማለት ነው በኢትዮጵያ አቆጣጠር ከዚያ በፊት የቁልፍ ተቋማትን ነጻ አሰራር ለማጎልበት እርምጃዎች ተወስደዋል።
በኤርትራስ ሪፖርታችሁ በምን ላይ ያተኩራል ስል ፌሊክስ ሆርንን ጠይቄያለሁ።
In 2018 in Eritrea a July peace agreement with Ethiopia and the lifting of UN sanctions in October led to increased hope that draconian restrictions on basic
በ2018 ዓመተ ምህረት በኤርትራ ከኢትዮጵያ ጋር የተደረሰው የሰላም ስምምነትና ጥቅምት ውስጥ የተባበሩት መንግስታት ድርጅት ጥሎት የቆየው ማዕቀብ መነሳት በዛች ሀገር ውስጥ በመሰረታዊ መብቶች ላይ ተጥለው የቆዩ ገደቦች ይነሳሉ የሚሉ ተስፋዎችን አሳድረዋል። በ2018 ዓ.ም ግን የታዩ ለውጦች አነስተኛ ናቸው። በኤርትራ መገናኛ ብዙሃን ነጻ አይደሉም። የሲቪክ ማህበረሰቦች፣ የፖለቲካ ፓርቲዎች ወይም የፍትህ ስርዓቱ ነጻ አይደሉም። በህገወጥ መንገድ ማሰር በኤርትራ የተለመደ ነው። ዜጎች በብሔራዊ አገልግሎት ላልተወሰነ ጊዜ ይመደባሉ። ብዙውን ጊዜ የሚመደቡት ደግሞ ወታደሩ ውስጥ ነው። ብዙ ሺዎች በየወሩ ሀገራቸውን እየጣሉ ይሰደዳሉ።
የሂዩማን ራይትስ ዋች ዘንድሮ ባዘጋጀው የዓለም የሰብአዊ መብቶች አያያዝ ሪፖርት ኢትዮጵያና ኤርትራን የተመለከተውን ክፍል ያቀረቡትን ከፍተኛውን የአፍሪካ ጉዳዮች አጥኚ ፌሊክስ ሆርንን አመሰግናለሁ። የሂዩማን ራይትስ ዋች ሪፖርት የኬንያን፣ የዩጋንዳን፣ የታንዛኒያን፣ የሱዳንን፣ የደቡብ ሱዳንንና የሶማሊያንም የሰብአዊ መብቶች ሁኔታ ዘርዝሯል። አጠር አጠር አድርጌ ለማየት በሱዳን የመንግሥቱ ኃይሎች በማዕከላዊ ዳርፉር በጀበል ማራ በርካታ መንደሮችን አጥቅተው አውድመዋል። ብዙ ሺዎች አካባቢውን ለቀው ሸሽተዋል። በካርቱም ከተማና ሌሎች ከተሞች በተካሄዱ የተቃውሞ ሰልፎች የመንግሥት ወታደሮች ኃይል ተጠቅመው ከመበተናቸውም በላይ ጋዜጠኞችንና የፖለቲካ ተቃዋሚዎችን ይዘው አስረዋል። እስከ ሞት በሚያስቀጣ ክስ ወንጅለዋቸዋል። ፕሬዚደንቱ ኦማር አልበሽር በዳርፉር ወንጀል የፈጸሙትን ለፍርድ አላቀረቡም። በደቡብ ሱዳን በመንግሥቱና አማጺያን መካከል ውጊያው ቀጥሏል። በመስከረም ወር የተፈረመው የሰላም ስምምነት አክባሪ አጥቷል። በሶማሊያ መንግሥት የዜጎቹን ደህንነት ማስጠበቅ ተስኖታል። በተደጋጋሚ ሰብአዊ ቀውስ እየደረሰ ይታያል። የመንግሥት ኃይሎች ሲቪሎችን ያለ ፍርድ ይገድላሉ። በዩጋንዳና ታንዛኒያም የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የኃይል እርምጃ ወስደዋል። በሁለቱም ሀገሮች የሰብአዊ መብቶች አያያዝ ባሳለፍነው 2018 ዓመተ ምህረት እንደ አውሮፓውያን አቆጣጠር ተሻሽሎ አልታየም ይላል የሂዩማን ራይትስ ዋች ዓመታዊ የሰብአዊ መብቶች አያያዝ ሪፖርት።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አድርሱ። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በቴክኒክ ፕሮግራማችን ያቀረበልን ሞክቤል ያቤሮ ነው። ደህና አምሹ።
ብቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አታለላ ልባንተን አምጪ ያለ ስንቱ ያለ መች ይፈልጋል መች መች ሌላ ይሸሻል አንዳለ ቦታ ከኔ ናልኝ ቆኔ ነፍሴን ደሳላ ደስ ደስ እንዳትለቃት ልቤ ማላ እቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አታለላ ተስማማኝ ይሁን ካለ
ኩን ራዲዮ ሰገሌ አሜሪካቲ